የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምፅ
ከዋሽንግተን ዲሲ አሜሪካ ድምፅ ስቱዲዮ እንሆ መደመጥ ጀመረ። ጋቢና ቪኦኤ
ዛሬ ከሳምንቱ ከተሰሙት ፕሮግራሞቻችን መራርጠን ይዘንላችኋል። ኤደን ገረመውና ሀብታሙ ስዩም አብረናችሁ እናመሻለን።
ከሚቀጥለው ዓመት ጀምሮ ከተፈቀደለት የመንግስት ኃይል ውጪ ማንኛውም ታጣቂ ቡድን በክልሉ ውስጥ መንቀሳቀስ እንደማይችል የኦሮሚያ ክልላዊ መንግስት አስታውቋል።
የክልሉ ፕሬዝዳንት ሽመልስ አብዲሳ የአዲስ ዓመት መልእክት ባስተላለፉበት ስነ ስርዓት ላይ ነው ይሄ ተሰማው። ዘጋቢያችን ሙክታር ጀማል ሙሉ ስነ ስርዓቱን ተከታትሎታል።
የኦሮሚያ ብሔራዊ ክልላዊ መንግስት ምክትል ፕሬዝዳንት አቶ ሽመልስ አብዲሳ ለመገናኛ ብዙሃን በሰጡት መግለጫ የአዲስ ዓመት እንኳን አደረሳችሁ መልእክታቸውን በማስተላለፍ የክልል መንግስቱ በ2011 የሰራቸውን በ2012 የሚያስባቸውንም ጠቅሰዋል። የክልሉ ነዋሪዎች ከአጎራባች ዜጎች ጋር በሰላምና አብሮ በመተባበር እንዲኖሩ ከሌሎች ክልሎች ጋር ሰፊ የወንድማማችነትና የወዳጅነት ስራዎች መሰራታቸውንም ጠቅሰዋል። የዜጎችን ፍላጎትና ጥያቄዎች መሰረት በማድረግም ብዙ ስራዎች መሰራታቸውን አቶ ሽመልስ ተናግረዋል።
2011 ሰፋፊ ስራዎች በክልላችን ተሰርተዋል። ለውጡን በማስቀጠል ክልላችን ያለበትን ኃላፊነት በሁሉም መስክ ለመወጣት እንዲሁም የህዝባችንን ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ ጥያቄዎች በአግባቡ ለመመለስ ሰፋፊ ስራዎች ሲሰሩ ቆይተዋል። መጀመሪያው የፖለቲካ ምህዳሩን የማስፋትና በክልላችን ውስጥ ሁሉም ፖለቲካል ፓርቲዎች ያለምንም ገደብ እንዲንቀሳቀሱ፣ መብታቸው እንዲከበር፣ እንዲሳተፉ የማድረግ ነው። ከውጭም የገቡት ፖለቲካል ፓርቲዎች አዲስ የፖለቲካል ባህል እንዲጀምሩ ለማስደረግ ሰፋፊ ስራዎች ተሰርተዋል።
በተለይ በአመቱ ከፍተኛ ፈተና ሆኖ የቆየውን የጸጥታና የመልካም አስተዳደር ችግሮችን መፍትሄ እየሰጡ መምጣት አስፈላጊ ከመሆኑ አንጻር በትኩረት እየተሰራ መሆኑንም አቶ ሽመልስ ተናግረዋል። የዜጎችን ሰላምና ደህንነት ከማረጋገጥ አንጻር በ2012 ከመንግስት ኃይል በስተቀር ምንም አይነት የታጠቀ ኃይል በክልሉ አይንቀሳቀስም ብለዋል አቶ ሽመልስ።
በዳውድ ኢብሳ በሚመራው የሆነ ቡድን ጋር ተያይዞ ታጥቆ የሚንቀሳቀስ ቡድን ነበረ። ከአስመራ የመጣው በሰላም እንዲገባ ተደራጅቶም ከክልሉ ጸጥታ ኃይል ጋር ኢንትግሬትድ እንዲሆን ወደ ግል ህይወታቸው መመለስ የሚፈልጉት ወደ ግል ህይወታቸው እንዲመለሱ ከፍተኛ ስራ ተሰርተዋል። በዚህ አካባቢ ሲንቀሳቀሱ የነበሩትን ደግሞ በሰላም ለማስገባት በክልሉ መንግስት፣ በአባገዳዎች፣ በአገር ሽማግሌዎች፣ በታዋቂ ሰዎች ሰፊ ጥረት ተደርጓል። በዚህም በጣም ቁጥሩ ከፍተኛ የሆነ ሰው በሰላም ወደ ቀድሞ ህይወቱ እንዲመለስ፣ ወደ መረጠው የህይወት መስክ እንዲሰማራ ከፍተኛ ስራ ተሰርቷል። ከዛ ውጭ ያለው ኃይል እምቢ ያለውን ኃይል ከፍተኛ ውይይት ከአቶ ዳውድ ጋር ከተደረገ በኋላ የእነሱን ቡድን አቋም ወስዶ ይሄ ቡድን ታጥቆ የሚንቀሳቀሰው እኛ የምንመራው አይደለም የሽፍታ ቡድን ነው ብሎ ወስኗል። ያንን ውሳኔ ማዕከል በማድረግ ህግን የማስከበር ስራ ከፌደራል መንግስት ጋር ተቀናጅተን በምዕራብና በደቡብ ኦሮሚያ ተደርጓል። ሰፊ ስራም ተሰርቷል።
የክልሉ መንግስት ልማትን በማሳለጥና ዜጎችን ተጠቃሚ ከማድረግ አንጻር ሰፊ ስራ መስራቱንም ነው የጠቀሱት። ግብርናን በተመለከተ በክልሉ 900 ሺህ ሄክታር የሚሆን አዝዕርት በክላስተር ወይንም ኩታ ገጠም ልማቱን አስታውሰዋል። በዚሁ ደረጃ አርሶ አደሩም ሆነ ሌላው ማህበረሰብ ተጠቃሚ እንዲሆን የህብረት ስራ ማህበራትን ማበረታታትና የገበያ ማዕከሎችን ማስፋትና ማልማቱ ትኩረት ተሰጥቶ የሚሰራበት ስራ ነው በማለት ነው አቶ ሽመልስ የተናገሩት። አጠቃላይ የክልል መንግስቱ ለመገናኛ ብዙሃን የሰጠውን መግለጫ በተመለከተ እንዲገመግሙልን የጠየቅናቸው የኦሮሞ ፌዴራላዊ ኮንግረስ ምክትል ሊቀመንበር አቶ ሙላቱ ገመቹ መግለጫው ከዚህ ቀደም ኢህአዲግ ከሚያወጣቸው የተለመዱ መግለጫዎች የተለየ ይዘት የለውም ይላሉ።
ኢህአዲግ የሚናገረውና የሚያደርጋቸው ለየክል ነው። ለምሳሌ ስለ ሰላም ያወራል። ሰላም ደግሞ በየቦታው ህዝብ ሰላም እንዳያገኝ ችግር እንዲፈጠር በየቦታው የዜጎችን መብት ያለማክበር እነዚህ ሁሉ ባታዩበትና ዲሞክራሲ ባልሰረሰበት በትክክል ልንገለገልበት ባልቻለበት ሁናቴ የሚሰጡት መግለጫ ስለሆነ ይሄ ቀደም ሲልም የምናውቃቸው ስለሆነ በተግባር ማልታዩ ናቸው ያሳያሉ የሚልም ግምትም የለንም ከነበረው ልምድ እና ስለዚህ የተለየ ነው ብለን የምንወስደው ነገር የለም ለማለት ያህል ነው።
አቶ ሙላቱ ምናልባት ለፖለቲካ ሽኩቻውና ችግር ብለው ምክትል ፕሬዚደንቱ ካነሷቸው ምክንያቶች ውስጥ መንግስት የፖለቲካ ምህዳሩን ቢያሰፋም ተቃዋሚ ፓርቲዎች ወይ ደግሞ የፖለቲካ ፓርቲዎች ከተንኮልና ከሴራ የፖለቲካ ባህል መውጣት አለመቻላቸው የፖለቲካ ሂደቱን ችግር ውስጥ አስገብቷል ነው የሚሉት። ምናልባት እርሶ የሚያነሱልኝና እሳቸው እንደምክንያት ያነሷቸው ጉዳዮች አብሮ መሄድ ይችላሉ? ምንድን ነው የፖለቲካ ችግር ነው ብለው እርሶ የሚያነሱት?
እኔ የፖለቲካ ችግር ነው ብዬ ማነሳው በትክክል የምንፈጥረው ከእንግዲህ ወዲህ የምናቋቁመው ይህን ፌዴራሊዝም የገባን አልመሰለኝም። ሁሉም ገዢ ለመሆን እኔ ከእንግዲህ ወዲህ ገዢ ሆናለሁ የሚል አስተሳሰብም ስላለ እና ሌላው ደግሞ አንዱን በልጦ በሚሄድበት ጊዜ የለም ገዢ ሊሆን ነው እንዲህ ሊሆን ነው እየተባለ ጽንሰ ሀሳቡ ስላልገባን በብዙም በቴዎሪ ካልሆነ በስተቀር በተግባር ፌዴራሊዝምን በዚህ ምድር ላይ ያላየን ህዝቦች እንደመሆናችን መጠን ግራ ይገባናል። ምንጊዜም ቢሆን የትም ቢሆን ችግራችን ሊፈታ የምንችለው ተቀራርበን ቁጭ ብለን ተስማምተን ስንሰራ ይቻሉ። አንድ እጅ ብቻውን የትም ሰርቶ ሊያደርስ አይችልም። ስለዚህ ይሄንን በቅድሚያ ልናውቀው ይገባል። ይሄንን የረሱት ይመስለኛል።
አቶ ሽመልስ በመግለጫቸው እንደጠቀሱት በአዲሱ ዓመት ህብረተሰቡን ከድህነት ለማውጣት የህግ የበላይነትን የማስከበርና ሰላምን የማረጋገጥ ስራዎች በስፋት እንደሚሰሩ ጠቅሰዋል። የተጀመሩ የኢኮኖሚ ማሻሻያ ሂደቶች እንዲቀጥሉ በማድረግ የስራ አጥቶችን ቁጥርም ለመቀነስ በቀጣይ 2012 በትኩረት የሚሰራበት መሆኑንም ጠቅሰዋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።
እያዳመጣችሁ ያላችሁት ጋቢና ቪኦኤ ነው። ምርጫችሁ ስላደረጋችሁን እናመሰግናለን።
አዲሱን ዓመት ምክንያት በማድረግ የአማራ ክልል መስተዳድር ምክር ቤት ይቅርታ ጠያቂ እንዲሆን የተፈቀደላቸው ከ4000 በላይ ታራሚዎች እንዲለቀቁ መወሰኑን የክልሉ ጠቅላይ አቃቢ ሕግ መስሪያ ቤት ዋና አቃቢ ሕግ አቶ ገረመው ገብረ ጻድቅ ገልጸዋል። ምህረቱ ከተደረገላቸው መካከል በማይድን በሽታ የሚሰቃዩ ከተጎጂ ቤተሰቦች ጋር በተደረሰ ስምምነትና ሌሎች መሰል ይቅርታ የሚያስጠይቁ ሆነው የተገኙ ጉዳዮች ጋር የተያያዙ ናቸው ተብሏል። አስቴር ምስጋናው ከባህር ዳር ቀጣዩን ዝርዝር ልካልናለች።
የአማራ ክልል ጠቅላይ አቃቢ ሕግ መስሪያ ቤት ዋና አቃቢ ሕግ አቶ ገረመው ገብረ ጻድቅ በሰጡት ጋዜጣዊ መግለጫ አዲሱን ዓመት ምክንያት በማድረግ ለክልሉ መንግስት ይቅርታ እንዲደረግላቸው የክልሉ የይቅርታ ቦርድ ያቀረበውን የውሳኔ ሀሳብ የይቅርታ አሰጣጥ ስርዓት መወሰኛ አዋጁን መርምሮ መስፈርቱን አሟልተው ለተገኙ ከ4000 በላይ ለሚሆኑ ታራሚዎች የአማራ ክልል መስተዳደር ምክር ቤት የይቅርታ ተጠቃሚ እንዲሆኑ ወስኗል ነው ያሉት።
የክልሉ መስተዳድር ምክር ቤት ከክልሉ የይቅርታ ቦርድ የቀረበለትን የውሳኔ ሀሳብ ምርምሮ ውሳኔ አስተላልፈው በዚህ መሰረት በሶስት ካታጎሪ ልንከፍላቸው እንችላለን። የመጀመሪያው ታራሚዎች ከተጎጂ ቤተሰቦች ጋር እርቅ መፈጸም ይኖርባቸዋል። እርቅ ሲፈጽሙ ደግሞ እዛው ሳለ ካሳ የሚከፍሉበት ሁኔታ አለ። ይሁንና ከአካባቢው ባህል ወግ ያፈነገጠ እጅግ በጣም የተጋነነ ካሳ የተጠየቁ ታራሚዎች አሉ። ባህሪ ለውጥ አምጥተዋል፣ ተጸጽተዋል። ይሄ በየደረጃው ባሉ የእርቅ እና የይቅርታ ኮሚቴዎች ተረጋግጧል። ይህን መስፈርት እስካሞሉ ጊዜ ድረስ የሚታሰሩበት ምክንያት ስለሌለ እነሱም እንዲፈቱ ተደርጓል። ሁለተኛው የተለያዩ ምክንያቶች አሉ። ለምሳሌ ከሌላ ክልል ታርመው ወደ እኛ ክልላችን ባሉ ማረሚያ ቤቶች ላይ የታረሙ የሚገኙ ታራሚዎች የባህሪ ለውጥ ያመጡ እና በይቅርታ መስፈርቱ መሰረት የሚገባቸውን ቅጣት መጠን የፈጸሙ ታራሚዎች አሉ። የማይድን ህመም ያለባቸው ይህም በሚመለከታቸው የጤና ተቋማት የተረጋገጡ ከአእምሮ ህመም ጋራ ከስኳር በሽተኝነት ከካንሰር በሽተኞች ወዘተ ጋር የሚያያዙ ናቸው። በድምሩ 4329 ታራሚዎች ናቸው ማለት ነው።
ከሰኔ 15 ጥቃት ጋር በተያያዘ ጉዳያቸው በፍርድ ሂደት ላይ ያሉ ታራሚዎችን በተመለከተ የአካል ነጻ ማውጣት እንደተጠየቀላቸውና ጉዳያቸውም ሰበር ይግባኝ ላይ መድረሱን አቶ ገረመው አክለው ገልጸዋል።
አካል ነጻ ማውጣት ጥያቄ በታራሚዎች በኩል የተወሰኑ ታራሚዎች ጥያቄ እንዳቀረቡ፣ እሱን በተመለከተ የክልሉ አቃቢ ህግና መርማሪ ፖሊስ ያለበት ቡድን ለእሱ ምላሽ እንደሰጠ፣ በዚህ ላይ ደግሞ ፍርድ ቤቱ የብይን የሚሰጥበት ሁኔታ እንዳለ ገና በቀጠሮ ላይ ያለ ነው። እስካሁን ድረስ እልባት አላገኘም። ሌላው የጊዜ ቀጠሮን በተመለከተ በተሰጠው ውሳኔ ላይ የወረዳ ፍርድ ቤት በተሰጠው ውሳኔ ላይ ከፍተኛ ፍርድ ቤት አጽንቷል። ስለዚህ ለሰበር ይግባኝ እንዳቀረቡ መረጃው አለኝ። እስካሁን ሰዓት ድረስ እልባት አልተሰጠም።
ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
የኢትዮጵያ መከላከያ ሰራዊት በተለያዩ የሽብር እንቅስቃሴዎች ላይ የተሰማሩ ሰዎችን በቁጥጥር ስር ማድረጉ ተሰምቷል። የፌዴሪ የሀገር መከላከያ ሰራዊት ከአይኤስ የሽብር ቡድን ጋር የተያዙ ሰዎችን ነው እንግዲህ በቁጥጥር ስር መዋሉን ያሰማው ጽዮን ግርማ ዝርዝራለ።
የጦር ኃይሎች ምክትል ጠቅላይ ኢታማዦር ሹምና የዘመቻ መምሪያ ኃላፊ ጀነራል ብርሃኑ ጁላ ከአዲስ ዘመን ጋዜጣ ጋር ባደረጉት ቃለ ምልልስ ከተያዙት አባላት በተጨማሪ በጥብቅ ክትትል ላይ የሚገኙ እንዳሉ ጠቁመዋል። ጀነራሉ በዚሁ ቃለ ምልልሳቸው አይኤስ ኢትዮጵያ ውስጥ በተለያዩ ቦታዎች ለመንቀሳቀስ ተደጋጋሚ ጥረት አድርጎ እንደከሸፈበት ገልጸው፣ ነገር ግን ከተለያዩ አካባቢዎች የመለመላቸው ስልጠና የወሰዱና የተጠመቁ ሰዎች እንዳሉ መንግስት እንደደረሰበት ተናግረዋል። ስለ ጉዳዩ ባብራሩበት የቃለ ምልልሱ ክፍልም በአሁን ወቅት የአይኤስ አባላት ምን እያደረጉ እንዳሉ፣ የት ቦታ በመንቀሳቀስ ላይ እንደሚገኙ፣ ከነማን ጋር ግንኙነት እንዳላቸው፣ በከተሞች ውስጥ ያሉት ሰዎቻቸው እነማን እንደሆኑ፣ ምን እየሰሩ እንዳሉ፣ እቅዳቸው ምን እንደሆነና ሌሎች መግለጽ የማያስፈልጉ ጉዳዮችም እጅግ ከፍተኛ ክትትል እየተደረገባቸው ነው ብለዋል። መከላከያ ሰራዊቱ አገሪቱን ለመጠበቅ በተጣለበት ከባድ ኃላፊነት መሰረት ጠንክሮ እየሰራ መሆኑን የገለጹት ጀነራሉ፣ ሀገራችንንና ሕዝባችንን ከየትኛውም አደጋ ለመጠበቅና ለመከላከል ባለብን አደራና ከባድ ኃላፊነት የተነሳ ቀን ከሌት አንተኛም ብለዋል። ከ20 ቀናት በፊት የአሜሪካ ድምጽ ሶማሊያ የሚገኘው የእስላማዊ መንግስት ክንፍ ኢትዮጵያ ውስጥ ጀሌዎችን ለመመልመል የሚያስችሉትን በአማርኛ በድምጽና በቪዲዮ የተቀረጹ ጂሃዳዊ የቅስቀሳ ውጤቶችና ጽሁፎችን ሊያወጣና ሊያሰራጭ እንደሆነ ምንጮቹን ጠቅሶ ዘገባ ማሰናዳቱ ይታወሳል። እስላማዊ መንግስት ቡድን ለአዲሱ ዘመቻው ኢትዮጵያ ውስጥ የሚታየው የጎሳና የፖለቲካ አለመረጋጋት አመቺ ሁኔታ እንደፈጠረለት ኬንያ ውስጥ የሚገኘው የሳህን የምርምር ኢንስቲትዩት ዳይሬክተር ማት ብራይደን ከአሜሪካ ድምጽ የሶማሌኛ አገልግሎት ባልደረባ ሃሩን ማሩፍ ጋር ባደረጉት ቃለ ምልልስም አስታውቀው ነበር።
ISIS sees in Ethiopia a potential opportunity. We know the group has been
አይሲስ ኢትዮጵያ ውስጥ መልካም አጋጣሚ እንደተፈጠረለት እያስተዋለ ነው። ቡድኑ በመላ አፍሪካ ለመንሰራፋትና ተጽዕኖውን ለማስፋት በብርቱ ሲሰራ መቆየቱን እናውቃለን። ምንም እንኳ በአብዛኛው የአህጉሪቱ ክፍል አይሲስ ባይሳካለትም ህልውናውን ግን አስጠብቆ እስካሁን መቆየት ችሏል።
ቀድሞ የካናዳ ጦር ተጠባባቂ ባልደረባ የነበሩት ብራይደን ኬር በወቅቱ አያይዘው የተናገሩት የጠቅላይ ሚኒስትር አብይ አህመድ መንግስት በሺዎች የሚቆጠሩ የፖለቲካ እስረኞችን መልቀቃቸውን፣ ከኤርትራም ጋር የሰላም ውል መፈረሙን ጨምሮ የተወሰዱት የለውጥ እርምጃዎች ለኢትዮጵያ ያመጡት ተስፋን ብቻ ሳይሆን ብዙ ሁከትና አለመረጋጋትም እንዳጀባቸው ጠቁመው ነበር።
There are many groups that are disaffected and disgruntled by the way the transition is unfolding.
ለውጡ እየተጓዘ ያለበት አካሄድ የነካቸውና የጎዳቸው ወይም ያልተደሰቱበት ብዙ ቡድኖች አሉ። ወደ ኢትዮጵያ ብዙ መሳሪያ እየገባ እንደሆነ የሚናገሩ ሪፖርቶች አሉ። ባለፈው አመት ውስጥ ብዙ መፈናቀልም ነበር። የመከፋት ስሜት ባላቸውና ሁከት እየተለመደ በመጣባቸው ማህበረሰቦችና አካባቢዎች ጽንፈኛ ቡድኖች ጀሌዎችና ደጋፊዎችን ለመመልመል ይዞታና ቁጥጥራቸውን ለማረጋጋትና ለማስፋት እድል ያገኛሉ። አይሲስ እያደረገ ያለውም እነዚህን ሁሉ ነው።
ጀነራል ብርሃኑ ጁላም መግለጫ የሰጡት ከዚሁ ጋር በተያያዘ ጉዳይ በመሆኑ እንዲሁም ደግሞ ከዚሁ ጽንፈኛ ቡድን ጋር የተገናኙ ሰዎች በቁጥጥር ስር መዋላቸውን በመሆኑ ተጨማሪ ማብራሪያ ለማግኘት ከፍተኛ ጥረት አድርገን ነበር። በመጨረሻም በዚህ ጉዳይ ላይ ላሉን ጥያቄዎች ሰፋ ያለ ማብራሪያ ለማግኘት የኢታማዦር ሹሙ ጽህፈት ቤት ኃላፊ የሆኑት ኮሎኔል ተስፋዬ አያሌው ጋር ስልክ ደውለን ነበር። በመጀመሪያ ገበያ መሀል መሆናቸውን ጠቅሰው ከ10 ደቂቃ በኋላ እንድንደውል ነገሩን። የተባለውን ያህል ደቂቃ ጠብቀን እንዲሁም በጣም በተደጋጋሚ ደውለን በመጨረሻም አንዲት ሴት ስልኩን አንስተው እንደሌሉ ገለጹልን። በዚህም ምክንያት በዚህ ጉዳይ ላይ ለዛሬ ተጨማሪ ማብራሪያን አካተን ማቅረብ ሳንችል ቀርተናል። እንዳገኘን ይዘን እንመለሳለን። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
አድማጮች በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ራዲዮ ወደ እናንተ የሚቀርብ መሰናዶ ነው። ወደ ቀጣዩ ዘገባ እናምራ። ዛሬ በሚደመደመው የ2011 ዓ ም በኢትዮጵያ ግዛት ውስጥ ተፈጻሚ የሚሆኑ ሕጎችን የማጽደቅ ስልጣን ያለው የሕዝብ ተወካዮች ምክር ቤት 90 ሕጎችን፣ የብድር ስምምነቶችና ውሳኔዎችን ማጽደቁ ተሰምቷል። አንዳንዶቹ የሕዝብ እንደራሴዎች በሙሉ ድምፅ ተስማምተው ያጸደቋቸው ሲሆን፣ አንዳንዶቹ ደግሞ ባልተለመደ ሁኔታ ከፍተኛ ሙግት ብሎም አለመግባባት ተስተናግዶባቸዋል። አጭር ዘገባ አለን። ላለፉት 14 ዓመታት በተለያዩ ዙሮች የሀገሪቱን ከፍተኛ ህግ አውጪ ተቋም በምክትል አፈ ጉባኤነት ላገለገሉት ወይዘሮ ሽታይ ምናለ የ2011 ዓ.ም የህዝብ ተወካዮች ምክር ቤት ክራሞት መንፈሱ ከነባሩ ለየት ያለ የተሻለ መሆኑን ያወሳሉ። ምክንያቱ ደግሞ ለወትሮ ህግ በማጽደቅ ሂደቱ የተለያዩ ሀሳቦች የማይሰሙበት ፓርላማ አሁን ከረር ያሉ ሙግቶችንና ቅዋሚዎችን ሳይቀር ማስተናገዱ ነው።
ብዙ ውይይት የተደረገባቸው ለምሳሌ የምግብና መድኃኒት አስተዳደር አዋጅ፣ የብሔራዊ ምርጫ ቦርድ ማቋቋሚያ አዋጅ፣ የአስተዳደር የወሰንና ማንነት ኮሚሽን ማቋቋሚያ አዋጅ፣ የእርቀ ሰላም ኮሚሽን ማቋቋሚያ አዋጅ፣ የሲቪል ማህበራትና ድርጅቶች አዋጅ እና የፖለቲካ ፓርቲዎች የምርጫና የምርጫ ስነ ምግባር አዋጅ ታሰሉት በጣም ረጅም ጊዜ ወስደው በምክር ቤቱ ውይይት የተደረገባቸው ክርክሮች እና ሀሳቦችም ብዙ የተራመዱባቸው ልዩነቶችም የተስተናገዱባቸው አዋጆች ነበሩ።
የህዝብ ተወካዮች ምክር ቤት በ2011 ዓ.ም የስራ ዘመኑ በኢትዮጵያ ግዛት ላይ የሚተገበሩ ወሳኝ አዋጆችን፣ የብድር ስምምነቶችንና ውሳኔዎችን አጽድቋል።
እንዳጠቃላይ ከ90 በላይ ውሳኔዎች፣ አዋጆችና ከሀገራት ጋር የተደረጉ ጋራ የሁለትዮሽ ስምምነቶች እና የብድር ስምምነቶችም ጭምር በምክር ቤቱ ቀርበው ስለሆነ የሚጸድቁት ከ90 በላይ ይሆናሉ። በከፋፍለን በየዘርፋቸው ስናያቸው ከ20 በላይ ውሳኔዎች፣ ከ30 በላይ አዋጆችና ወደ 36 የሚደርሱ የብድር እና ከተለያዩ ሀገራት ጋር የተደረጉ የንግድ፣ በጋራ የመስራት፣ የሳይንስ የመሳሰሉ ስምምነቶች ተደርገዋል።
እነዚህ ሁሉ አዋጆች፣ የብድር ስምምነቶችና ውሳኔዎች ቢጸድቁም ቅሉ የበዛው ዜጋ ስለ አዳዲሶቹ ገዢ ሰነዶች እውቀቱ እንዳለው ወይዘሮ ሽታ ይጠራጠራሉ። ሕግን አለማወቅ ከተጠያቂነት አያድንም የሚለው የተለመደ ንግግር ዜጎች የሚጸድቁ ሕጎችን አስሰው እንዲያውቁ የእጅ አዙር ኃላፊነት መጣሉ ሙን ነው። የተወካዮች ምክር ቤት በራሱ ይህን ሕግ አውጥቻለሁ፣ ይህን ውሳኔ እወቁልኝ በማለት ረገድ ቀሪ ስራዎች እንደሚጠበቁበት ምክትል አፈ ጉባኤዋ ያምናሉ።
የተደራሽነቱ ነገር ትክክል ነው። ጥያቄ ውስጥ እየገባ ያለ ነገር ነው። በዚህ በኩል እኛ እንግዲህ በዌብ ሳይታችን እንጭናለን። እንደገና ሌላ በተወሰነ ደረጃ እናደርሳለን ብለን ተስፋ የምናደርግበት ምክር ቤቱ ወደ ምርጫ ክልል የምክር ቤት አባላቱን ያሰማራል። በአመት 2 ጊዜ ማለት ነው። ስለዚህ በዚህ መንገድ ወደ የክልላችን ስንሄድ የወጡ አዋጆችን የትኞቹ አዋጆች እንደሆኑ እና በተለይ ደግሞ ተግባራዊ ሲሆኑ ህዝቡን በቀጥታ ይደርሱታል ተብለው እና ወይ በህይወቱ ውስጥ ተጽዕኖ ያሳድራሉ ተብለው የሚታሰቡ አዋጆች ለማድረስ እንሞክራለን። ቤት አባላት ይሰጣሉ። ግን በመስማት ብቻ ተግባራዊ ማድረግ እጥረት ስላለው፣ በህትመቱም በኩል ስርጭቱም የራሱ ችግር ስላለው በቀጣይ በዚህ ዙሪያ ግን በጣም ሰፊ ስራ መሰራት አለበት። በዌብሳይታችን የሚጫነውም ሁሉም የህብረተሰብ ክፍል ሊደርሰውና ሊያውቀው ሊረዳው ስለማይችል ሌሎችን አማራጮች ማሰብ ግን በሂደት ግድ ይላል ማለት ነው።
በዓለም ባንክ የ2017 ሪፖርት መሰረት ከ70% በላይ የሆነውን የኢትዮጵያ ህዝብ ቁጥር የሚሸፍኑት እድሜያቸው ከ30 ዓመት በታች የሆኑ ወጣቶች ናቸው። እነዚህን ወጣቶች ለተሻሉ እድሎች የሚያበቁ ህጎች፣ ከጉዳት የሚታደጉ አዋጆች የማስፈለጋቸው ጉዳይ አያጠያይቅም። የህዝብ ተወካዮች ምክር ቤትም ለኢትዮጵያን ወጣቶች ይበጃሉ ያላቸውን አዋጆች፣ ስምምነቶችና ውሳኔዎች እንዳጸደቀ ምክትል አፈ ጉባኤ ሽታዬ ምናለ አክለዋል።
የተማሩ ወጣቶችንና ያልተማሩትንም ቢሆን በተገቢው ደረጃ አሰልጥኖ ከጉልበት ብዝበዛ ነጻ ሆነው ህጋዊ በሆነ መንገድ በተለያዩ ሀገራት ወጥተው የስራ እድል የሚፈጠርበት አዲስ አሰራርን ተዘርግቷል። ይሄም አንዱ ነው። የአሰሪና ሰራተኛ የውጭ የስራ ስምሪት አዋጅም አጽድቀናል። ስለዚህ ከወጣቶች ጋር እንደተባለው በተለይ ደግሞ ከየዩኒቨርሲቲው ግራጁዌት እያደረጉ ወደ ስራ መግባት የሚገባቸው ግን የስራ ስምሪት ያላገኙ ወጣቶችን ይሄ የተዘዋዋሪ ፈንድ የሚባል በተለየ መንገድ ስራ ላይ እንዲውል የተፈቀደ ገንዘብ ነበር። እሱም በአዋጅ ባይሆንም በክትትልና ቁጥጥር ይሄ ተዘዋዋሪ ፈንድ ምን ውጤት አስገኝ ስራ ላይ ምን ያህል ዋለ ብለን በክትትልና ቁጥጥር የምንሰራው ስራ ነው ማለት ነው። ሌላ ስፔሲፊካሊ ወጣቶችን የተመለከተ ያው እንግዲህ ከተለያዩ ነገሮች ነፃ እንዲሆኑ ቅድም እንዳልኩት የመድኃኒትና ቁጥጥር አዋጅ ማለት ነው። ወጣቶች ከተለያየ የአደንዛዥ እጽ፣ የአልኮል፣ የምንና የመሳሰሉ ነገሮች ነፃ እንዲሆኑ ይህን በህግ የመከልከል ስፔሻሊ ከእድሜ በታች የሆኑ ከ21 ዓመት እድሜ በታች የሆኑ ልጆች ወደዚህ እንዳይገቡ የሚከለክል ይህንንም ያካትታል።
የህዝብ ተወካዮች ምክር ቤት እንደራሴዎቹ ከሁለት ወራት የክረምት እረፍት በኋላ በመስከረም ወር መጀመሪያ ግድም የ2012 አዲስ የሥራ ዘመኑን ይጀምራል ተብሎ ይጠበቃል። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ።
ያዳመጣችሁ ያላችሁት ጋቢና ቪኦኤ ነው። ምርጫችሁ ስላደረጋችሁን እናመሰግናለን።
በመቀጠል ወደ ኪነ ጥበቡ ሰፈር ጎራ እንላለን። 2011 ለኢትዮጵያ የሙዚቃ አድማጮች መልካም ዓመት ነበር ብንል ብዙ ሰው የሚስማማ ይመስለኛል። በቀለም በስልት የተለያዩ የሙዚቃ ስራዎችን ብዙ ወጣቶች ለአድማጮች አቅርበዋል። ከእነሱ መካከል የተወሰኑትን እኛም ወደ መሰናዳችን እየጋበዝን ተጫውተናል። ዛሬም በተመሳሳይ በልዩ የሙዚቃ አቀናቀን ብቅ ያለችን እስት ሙዚቀኛ ይዘን መጥተናል። ጸዲ ትባላለች። ሰው የተሰኘ አልበሟ በቅርቡ ተለቋል። ከኤደን ገረመው ጋር የሚያደርጉትን ቆይታ እኔም እናንተም እንግዲህ እንሰማለን።
እንደ ጠዋት ጀንበር ቀኔ ስላፈካው ፍቅርን ፈለኩት የግሌ ላረገው የፍቅር ሚዛኑ ለማን እንዳደላ beat of them got tonya ya wala ya wala
እድገቷና ውልደቷ መሃል አዲስ አበባ ላይ የተማረችው አዲስ ከተማ ነው። ከመቀሌ ዩኒቨርሲቲ በማኔጅመንት ተመረቃለች። ማንጎራገርና መደነስ የጀመረችው ገና በልጅነቷ መሆኑን ትናገራለች። በቅርቡ ሰው የተሰኘ በአይነቱ ለየት ያለ የአፍሮቢትና የሬጌ ቅልቅል አልበም ለአድማጮች አድርሳለች። ጸደኒያ ብርሃኑ ወይም በመድረክ ስሟ ጸዲ።
ለጓደኞች ይዘፍን ነበር ከአዲስ ከተማ ጀምሮ። ከዛም በፊት የወላጆች ጊዜ ላይ ኤሌመንተሪ እያለሁ ዘፍን ነበር። እንደ ስራ ግን መንገዱን የከፈተልኝ ኢትዮፒክ ሬዲዮ ሾው የድምፅ ውድድር ላይ ተማሪ እያለሁኝ ተወዳደርኩኝ። መቀሌ ዩኒቨርሲቲ ነበርኩኝ። እሱ ውድድር ላይ አሸናፊ ነበርኩኝ። ከዛ በኋላ ያው በደንብ እንደ ስራ እያሰብኩ እየጻፍኩ የራሴን ስራዎች መስራት ጀመርኩ ማለት ነው። ሰው ፐርፎርም ማድረግ የጀመርኩት ተማሪ እያለሁ ነው። መቀሌ ዩኒቨርሲቲ ተማሪ እያለሁ ያጠናሁት ማኔጅመንት ነበረ። ከዛ አዲስ አበባ ስመጣ በማኔጅመንት አላረኩም። አዲስ አበባ ስመጣ ላይቭ ሙዚቃ ክለብ ውስጥ መስራት ጀመርኩ።
ሲያወሩ ስላንተ ብዙ እያሉ ነው እንደራሱ ያወራሉ። ግን ይሉሃል በነሱ ያሳብጠሃል።
ሉባክ ባንድ፣ መሀሪ ብራዘርስ፣ አህዱ በየአይነቱ ባንድ ውስጥ እየተጫወተችና በሙዚቃ ስራ ራሷን እየመወረደች የቆየችው ጸዲ ከአልበም ስራዋ በፊት ማነህና ልሸነፍ የተሰኙ ነጠላ ዜማዎችን አድማጮች ጋር አድርሳለች።
ወደ አልበም የመጣሁት ከሁለቱ ነጠላ ዜማዎች በኋላ ነው፣ ማነህና ልሸነፍን። ከዛ በኋላ ህልሜ ትንሽ ከፋል እና አልበም ወደ መስራቱ ሀሳብ ገባ እና ሁልጊዜ የራሴ አልበም እንዲኖረኝ ፈልግ ነበረ። ከሲንግሎቼ በኋላ ቀጥታ ወደ አልበም ስራው ገብቼ አልበሜ ላይ 12ቱን ትራክ የሰራው ኪርቤል መንገር ወይም አጼ ቤትስ ነው። 13ኛውን ትራክ የሰራው ደግሞ ኤንዲ ቤተዜማ ይባላል። በማሲንቆ ሀዲንቆ የሚባል ሙዚቀኛ ተሳትፎበታል። ግጥምና ዜማ የራሴ ነው። ይህ ነው እንግዲህ
የራሷን ግጥምና ዜማ ራሷ የምትጽፈው ጸዲ የሙዚቃ ትምህርት መማሯን ጠይቂያት ነበር። ምንም አይነት የሙዚቃ ትምህርት አልወሰድኩም፣ ሙዚቃ አበክሬ ከመስማቴ የመጣ ነው ትላለች።
ሙዚቃ ተምሬ አላቅም፣ ግን ከጣም ከልጅነት ጀምሮ መዝሙርም ዘፈንም እየሰማሁ ያደግኩትኝ እና አማርኛ ላይ ደግሞ ነጂጂን፣ ዘሪቱን፣ ማህሙድን ከድሮዎቹ ሰማ ነበረ። እንግሊዝኛ ላይ ነቢሃናን ሰማ ነበር ድሮ። ያው የምትሰሚ ነገር ነው መጨረሻ ላይ ተጠራቅሞ የአንቺ ማንነት የሚፈጥረው። በትምህርት ምንም አልተማርኩም ሙዚቃ። ከልጅነት ጀምሮ ግጥም ጽፍ ነበረ። ግጥም ጽፌ የግጥም ወይም ደግሞ የስነጽሁፍ ምሽት ላይ ወይ ፕሮግራም ላይ ምናምን አቀርብ ነበረ፣ ያለ ዜማ ማለት ነው። እዛ በኋላ ግን አንዳንድ ጊዜ መንገድ ላይ ዜማ ቀዳለው። ትምህርት ቤት እያለው አስተማሪ እያስተማረ ቀስ ጊዜ ዜማ ቀዳ ነበር፣ አስታውሳለሁ እንዳይጠፋብኝ ማለት ነው። እና ሁል ጊዜ አብሮኝ ያለው ሙዚቃ ሰው ያልኩበት ምክንያት አንደኛ በሁሉም የዘፈኖች ሀሳብ ውስጥ ሰዎች አልፈዋል ብዬ አስባለሁ። የሰዎች ስሜቶች ተጠራቅመባቸዋል ዘፈኖቹ ላይ። ሁለተኛም ደግሞ የተነሳው ሀሳብ ትልቅ ነው። ሀገሬ ሰው ነው የሚለው አንድ ሰው ባዶ መሬት ላይ ምንም አይነት ነገር ቢኖረው ያለ ሰው መኖር ይከብደዋል። ስለዛ ነው ሀገሬ ሰው ነው ወይም የሰው ፍቅር ሰው ነው እንደ አልበም ሀሳብ እንዲነሳ ስለፈለግኩኝ ሰው ብያለሁ ማለት ነው።
ለአልበሜ መጠሪያ ያደረግኩት ሰው የሚለው ሀሳብ ግዙፍ ነው። መጀመሪያ ሰው መሆን ይቀድማል የምትለው ጸዲ የአልበሟን መውጣት ተከትሎ በምሽት ክለብ ውስጥ መስራት ማቆሟንና ለኮንሰርት እየተዘጋጀች መሆኑን ነግራኛለች። ስታጠቃልልም ይህንኑ የአልበሟ መጠሪያ የሆነው ሰው የተሰኘ ሙዚቃ ለአድማጮች ጋብዛለች።
ኤደን በጣም እናመሰግናለን። ከጸዲ ጋር ያደረግሽው ቆይታ በጣም ደስ ይላል። የሚያምር ሙዚቃም የሰማን ይመስለኛል። መልካም እድል እንመኝላታለን። ሌሎች ወጣቶችም እንዲህ በኪነ ጥበቡ ዓለም የተለያዩ ቀለሞችን የተለያዩ ነገሮችን ሲያሳዩ እየተከታተልን ማቅረባችን ይቀጥላል። በዛሬ ልንሰነባበት ነው ከአድማጮች ጋር በሙዚቃው እንሰነባበታለን። ከዛ በፊት አብረናቸው የቆየ ነው ሀብታሙ ስዩምና
ኤደን ገረመው ነበርን። እንግዲህ ሀብታሙ በዓሉን እንደነገርካቸው ቅድም በዓሉን በዚህ በስራ ላይ ሆነን ነው ያሳለፍ ነው። እንዴት እንዳሳለፍን በፌስቡክ ገጻችን ላይ ገብታችሁ እዩ፣ አትቪዮ የአምሃሪክ ብላችሁ። በትዊተርም እንዲሁ ሀሽታግ ጋቢና ቪዮን በመጠቀም አስተያየቶቻችሁን አድርሱን። በዓሉ እንዴት እንዳሳለፋችሁ አካፍሉን። አዲሱ ዘመን ደግሞ የሰላም የጤና ዘመን እንዲሆንላችሁ እየተመኘን
እንሰናበታለን። ሞክቢል ያቤሮ ነው የዛሬ አቀናባሪ። እንዳይረሳ ተናደሩልን።
መሬቱ ባለቤቱ ሌላ ሰው ሰብሰብ አርጎ አብሮ ያኖርና ሰው ሲያወላ እንደው ተጋብቶ ይወላል ሰው ሌላ ይሰማል ሁሌ የእውነት ያስቅር የእውነት ዝምድና በምን ወላ ወቀው አንዱ ለአንዱ አለውና